ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በዱር እንስሳት ላይ የሚፈጸሙ ወንጀሎች በአሁኑ ጊዜ ሰላምና መረጋጋትን ከሚያውኩ የወንጀል ድርጊቶች ጋር ጭምር ይያያዛሉ ተባለ። በርዕሱ ላይ የተጠናቀረ ዘገባ አለን። ሳምንታዊ ቅንብሮች፣ ንግድና ምጣኔ ሀብትና ዲሞክራሲ በተግባር የዜና መጽሔቱን የትንታኔ ርዕስ ተከትለው ይቀርባሉ። ጤና ይስጥልን፣ እንደምናመሻቸው ክቡራትና ክቡራን አድማጮች፣ የዛሬ ረቡዕ መስከረም 25 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ሲዮን ግርማ ፕሮግራሙን ለመምራት፣ ሲድራክ ፍራንክሊን ለስርጭት ምህንድስናው ተሰይመዋል። ቀዳሚው የሰዓቱ የዓለም ዜና ነው። መስከረም 26 ከአዲስ አበባ
እንደምን አምሽታችኋል። ከሞቃዲሾ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው በሶማሊያዋ አፍጎየ ከተማ በሚገኝ አንድ የቀንድ ከብቶች ገበያ ላይ በደረሰ ፍንዳታ በትንሹ 5 ሰዎች መሞታቸውን ምስክሮችና ባለሥልጣናት ገለጡ። የአካባቢው ነዋሪዎች ለአሜሪካ ድምፅ ራዲዮ ሶማልኛ አገልግሎት እንደገለጡት በፍንዳታው 2 የመንግሥት ወታደሮችና 3 ሲቪሎች ሲገደሉ ሌሎች 4 ደግሞ የመቁሰል አደጋ ደርሶባቸዋል። ፍንዳታውን ያደረሰው አልሻባብ መሆኑን ባለሥልጣናት ያምናሉ። ዛሬ ማለዳ ላይ ሞቃዲሾ ውስጥ 2 ሰዎች በአልሻባብ አማጽያን መገደላቸውን ባለሥልጣናት ገልጠዋል። አንዱ ሟች የሶማሊያው ፕሬዝደንት የሐሰን ሼክ መሐመድ የወንድም ወይም የእህት ወንድ ልጅ ዶክተር ሊባን ኦስማን ኤልሚ ሲሆኑ ሌላው ደግሞ የፍትህ ሚኒስቴር ባልደረባ አብዱልቃድር መሐመድ ያባሮ መሆናቸው ታውቋል። አልሻባብም ለእነዚህ ግድያዎች ኃላፊነቱን መውሰዱ ተገልጧል። ይህ በእንዲህ እንዳለ ለስድስት ቀናት በደህንነት አባላት ታስረው የነበሩ 2 የሶማሊያ ጋዜጠኞች መፈታታቸው ተገለጠ። አጥፍቶ ጠፊዎች ዛሬ ረቡዕ ሰሜን ናይጄሪያ ውስጥ በምትገኝ ከተማ ላይ ባደረሱት ጥቃት በትንሹ 15 ሰዎች መግደላቸው ተገለጠ። የናይጄሪያ የአስቸኳይ ጊዜ አስተዳደር መስሪያ ቤት እንዳስታወቀው 3 አጥፍቶ ጠፊዎች ጥቃቱን ዮቤ ክፍለ ሀገር ዳማቱሩ ከተማ ውስጥ ነው ያደረሱት። የአይን ምስክሮች ሲናገሩ የዛሬ ማለዳ የመጀመሪያው ጥቃት ምዕመናን በብዛት ለጸሎት በተሰበሰቡበት አንድ መስጂድ ላይ ነው የደረሰው። ሌላው ደግሞ በአንድ የመኖሪያ ሕንፃ ላይ የደረሰ እንደሆነ ገልጠዋል። ለጥቃቶቹ ኃላፊነት የወሰደ ወገን ባይኖርም ቦኮ ሐራም በአካባቢው ጥቃት እየፈጸመ እንደሆነ ይታወቃል። ይሁንና ቡድኑ ባለፈው ሳምንት እዚያው ናይጄሪያ ዋና ከተማ ለደረሰና 15 ሰዎች ለሞቱበት ጥቃት ኃላፊነት መውሰዱ አይዘነጋም። የአውሮፓ ህብረት በህገወጥ ሰዎች መናገር ላይ የተሰማሩ መርከቦች ወደ አህጉሩ እንዳይገቡ ለመከላከል የሚያስችል ደቡባዊ ሜዲትሬኒያን ባህር አካባቢ አዲስ ኦፕሬሽን መጀመሩ ተገለጠ። ኦፕሬሽን ሶፊያ ተብሎ የሚጠራው ይህ ፕሮግራም ዛሬ ረቡዕ ሲሆን የተጀመረው በህገወጥ የሰዎች መናገር ተግባር የተሰማሩ ናቸው ተብሎ የሚጠረጠሩ ጀልባዎችን ለማስቆም ወይም ለመያዝ ለባህር ኃይል መርከቦች ፈቃድ ተሰጥቷል። ቀደም ሲል የአውሮፓ ህብረት ያተኮረው በባህር ውስጥ የጠፉትን በመፈለግ በማሰስ ተግባር ላይ ሲሆን በአሁኑ ወቅት ደግሞ ከሶሪያ፣ ከኢራቅና ከሌሎችም አካባቢዎች የሚፈልሱ በብዙ ሺዎች የሚቆጠሩ ስደተኞች ባህር ለመሻገር ሲሉ የሚደርስባቸው የሞት አደጋ እያየለና እየተበራከተ መጥቷል። ይህን የፍልሰተኞች ጉዳይ በተመለከተ የጀርመኗ ቻንስለር አንጌላ መርክልና የፈረንሳዋ ፕሬዚዳንት ፍራንሷ ኦላንድ ዛሬ ረቡዕ ለአውሮፓ ፓርላማ ንግግር ያደርጋሉ ተብሎ ይጠበቃል። እጅግ ብዙ ቁጥር ያላቸው ፍልሰተኞች የአውሮፓ አገሮችን ድንበር ሲያጨናንቁ ከሁለተኛው የዓለም ጦርነት ወዲህ ይህ የመጀመሪያው ክስተት መሆኑም ተገልጧል። በመጨረሻም አንዱን እስራኤላዊ በጩቤ በመውጋቷ የተተኮሰባት የጥንታዊቷ ኢየሩሳሌም ከተማ ነዋሪ አንዲት ፍልስጤማዊት ከባድ የመቁሰል አደጋ እንደደረሰባት ተገለጠ። በዚህም ፍልስጤማውያን በስለት የማጥቃት እርምጃ በመጀመራቸው እስራኤል ውስጥ ውጥረቱ እንዳየለ ተሰምቷል። ሌላ አንድ ተጠርጣሪ ፍልስጤማዊ ነውጠኛ አንድ እስራኤላዊ ወታደር ኪሪያት ጋት ከተማ ውስጥ በጩቤ ወቅቶ ሊያመልጥ ሲል ተተኩሶበት መሞቱን ፖሊሶች አስታውቀዋል። ዛሬ ረቡዕ የደረሱት ጥቃቶች በሙሉ ቀደም ሲል የተጀመረውን በእስራኤልና በፍልስጤማውያን መካከል ያለውን ውጥረት አባብሶታል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ በዱር እንስሳት ላይ የሚፈጸሙ ወንጀሎች በአሁኑ ጊዜ ሰላምና መረጋጋትን ከሚያውኩ የወንጀል ድርጊቶች ጋር ጭምር ይያያዛሉ ነው የተባለው። ዛሬ በአፍሪካ ከሚወለዱ የዱር እንስሳቶች ቁጥር የሚገደሉ ቁጥር ከፍ ስለሚል በመላው አፍሪካ በዱር እንስሳት ደህንነት ቀውስ ውስጥ ይገኛል ሲሉ አንድ የመስኩ ባለሙያም ተናግረዋል። አፍሪካ ይህንን ቀውስ ለመግታት ጠንካራ ሕጎች እንድትደነግግና በስራ ላይም እንድታወል ጭምር አሳስበዋል። መለስካቸው አማሃ ነው ዝርዝሩን የያዘው።
የአፍሪካ የዱር እንስሳት ድርጅት አፍሪካን ዋይልድ ላይፍ ፋውንዴሽን ከኢትዮጵያ የዱር እንስሳት ልማትና ጥበቃ ባለሥልጣን ጋር በመተባበር ለሁለት ቀናት የሚቆይ አውደ ጥናት ዛሬ በአዲስ አበባ ኢንተርኮንቲኔንታል ሆቴል ከፍቷል። በሕግ አገባብ የዱር እንስሳትን ደህንነት ለማስጠበቅና የሚፈጸምባቸውን ግድያ ለማስቆም የሚረዳ ብቃትን የማስጨበጥ ዓላማ በያዘው በዚህ አውደ ጥናት ላይ የተገኙት የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዳውድ ሙሜ በተለይ ለቪኦኤ እንደገለጹት ዛሬ በዱር እንስሳት ላይ የሚፈጸመው ወንጀል በእንስሳቱ ላይ የተፈጸመ ተራ ወንጀል ብቻ ተደርጎ መታየት የለበትም ብለዋል።
የዱር እንስሳት ላይ የሚፈጸመው ወንጀል ማለት በአሁኑ ጊዜ የዱር እንስሳቱን የመግደል ተራ ወንጀል ብቻ አይደለም። ከዚህ በስተጀርባ የሰላምና ጸጥታ አለመረጋጋትን የሚያስከትሉ ከህገወጥ የሰዎች ዝውውር፣ ከህገወጥ የገንዘብ ዝውውር፣ ከህገወጥ የጦር መሳሪያ ዝውውር፣ ከህገወጥ አደንዛዥ እጽ ዝውውር ጋር የተቀናጁ ብሎም ኢንቫይሮንመንታል ክራይም የተቀናጁ የሽብርተኝነት ወንጀሎች አካል ነው።
በዚሁ አውደ ጥናት ላይ የተገኙት የአፍሪካ የዱር እንስሳት ድርጅት የዝርያዎች ጥበቃ ምክትል ፕሬዚዳንት ዶክተር ፊሊፕ ሙሩቲ ደግሞ በዱር እንስሳት ላይ የሚፈጸመው ወንጀል በአንድ ገጹ ብቻ መታየት እንደሌለበት ያሳስባሉ። የመጀመሪያው ወንጀል በእንስሳቱ ላይ የሚፈጸመው ግድያ ይሁን እንጂ እንስሳቱ የሚኖሩበትን አካባቢና እጽዋትም እነዚህ ወንጀለኞች ያሏቸው እንደሚያወድሙት ይጠቁማሉ። ይህ በአካባቢ ስነ ምህዳር ላይ የሚፈጸም ሌላ ወንጀል እንደሆነም ያስረዳሉ። በተለይም በአሁኑ ጊዜ ይህ ወንጀል በአፍሪካ ውስጥ አንድ ትልቅ ቀውስ እየፈጠረ ነው ይላሉ።
አሁን ኢትዮጵያን ጨምሮ በመላው አፍሪካ የዱር እንስሳትን በተመለከተ በቀውስ ውስጥ እንገኛለን። ያ ማለት ካሉት ወይም ከሚወለዱት የዱር እንስሳት ቁጥር በበለጠ ይገደላሉ። ይህ ማለት ደግሞ በሚመጡት ጥቂት ዓመታት ውስጥ በኢትዮጵያ ዝሆንን የመሳሰሉ የዱር እንስሳት አይኖሩም ማለት ነው። በመላው አፍሪካ አህጉር በዓመት እስከ 35,000 የሚሆኑ ዝሆኖችን እንገድላለን። አህጉሩ 475,000 የሚሆኑ ዝሆኖች አሉት። እንግዲህ ይህንን ስታሰሉት በ10ና 15 ዓመታት ውስጥ የዝሆን ዘር ከአፍሪካ ምድር ይጠፋል ማለት ነው።
ይህን ቀውስ ለመግታትና አቅጣጫውን ለማስቀየርም የመጀመሪያውን እርምጃ መውሰድ ያለባቸው አፍሪካውያን መሆን እንዳለባቸውም ፊሊፕ ሙሩቲ ያስገነዝባሉ። በመጀመሪያ ጉዳዩ የምር ትልቅ ቁም ነገር መሆኑን መገንዘብ አለብንም ይላሉ።
ቀደም ብዬ እንዳልኩት ይህንን ጉዳይ በተመለከተ አፍሪካውያን የምርና በጥልቀት ሊመለከቱት ይገባል። በመሸ በነጋ ቁጥር ቅርሳችንን እያጣን ነው፣ ቅርሳችንን እያጣን ነው እያለን መጮህ ብቻ አይጠቅመንም። ጠንካራ ሕጎችን ማውጣት አለብን። ከዛም ሕጎቹን መተግበር አለብን። መንግስታቶቻችን ሊመሩን ይገባል። ከዛ በኋላ ድጋፍ ከአሜሪካና ከቻይና ከመሳሰሉ ሀገሮች መጠየቅ እንችላለን። ከቻይና ጋር መነጋገር አለብን፣ ምክንያቱም አብዛኛው ሕገ ወጥ የዝሆን ጥርስ የሚሄደው እዛው ቻይና ነው።
የኢትዮጵያው የዱር እንስሳት ልማትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዳውድ ሙሚም በተለይ በኢትዮጵያ ውስጥ ባሉ ብሔራዊ ፓርኮች የሚፈጸሙትን ወንጀሎች ይዘረዝራሉ። በተለይም በኦሞ ብሔራዊ ፓርክ ስለሚከናወነው ሕገ ወጥ ድርጊት ይህም ብለው ነበር።
በአሁኑ ጊዜ ቁጥር አንድ ወንጀል የሚፈጸምበት ኦሞ ብሔራዊ ፓርክ በደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት የሚገኘው በጣም 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 የሚያማልል ሀብቱን ማንም ሄዶ ማየት ያለበት እንዲሁ አይተህ ብቻ በተስፋ የምትኖርበት የጥበቃ ቦታ ነው። ነገር ግን የዱር እንስሳቱ በግፍ ይገደላሉ። ስካውቶቻችን ዱር እንስሳቱን ለመታደግ ሲሉ ህይወታቸው ያልፋል።
ይህ በአካባቢና በዱር እንስሳት ላይ የሚፈጸም ወንጀል በአንድ ሀገር ድንበር ተከልሎ የሚቀር ወይንም የሚካሄድ እንዳልሆነም ዶክተር ፊሊፕ ሙሩት ያስረዳሉ። በሳቸው አባባል በኢትዮጵያ አዋሽ ብሔራዊ ፓርክ የዱር እንስሳትን የሚገለው ወይንም የሚያስገድለው ወንጀለኛ ኬንያ ወይም ታንዛኒያ ወይም ዚምባብዌ ካሉት አባሪዎቹ ጋር ነው የሚሰራው። ባለፉት 5 ዓመታት እንዲህ ያሉ ወንጀለኞችን በቁጥጥር ስር ለማዋል በኢትዮጵያ ውስጥ የተከናወነውን ስራ በተመለከተ ደግሞ አቶ ዳውድ ሙሜ እንዲህ ብለው ነበር።
ላለፉት 5 ዓመታት በህገወጥ ዱር እንስሳትና ውጤቶቻቸው ዝውውር ላይ በተደረገው የቁጥጥር ስራ በኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን፣ በፌዴራል ፖሊስ፣ በአዲስ አበባ በገቢዎችና ጉምሩክ ባለስልጣን፣ በቦሌ ከስተም አውቶሪቲና ኢሚግሬሽን በጋራ በተደረገው ጥረት ከ700 በላይ ህገወጥ የዱር እንስሳት ውጤት አዘዋዋሪዎችን በቦሌ ኢንተርናሽናል ኤርፖርት ብቻ ለህግ አቅርበናል። ላለፉት 5 ዓመታት ብቻ
በዚህ አውደ ጥናት ከኬንያና ከዛምቢያ ከመጡ ባለሙያዎች ሌላ በኢትዮጵያ በተለያየ የመንግስት አስተዳደራዊ እርከን የሚገኙ የፍትህ አካላት፣ የጉምሩክ ባለሙያዎች፣ የብሔራዊ ፓርክ ሰራተኞች ይሳተፋሉ። ተሳታፊዎቹ ከአውደ ጥናቱ በኢትዮጵያ በዱር እንስሳት ላይ ስለሚፈጸሙ ወንጀሎች የተሻለ ግንዛቤ እንደሚያገኙ፣ የኢትዮጵያን የዱር እንስሳት ህግ በይበልጥ እንደሚረዱና የተለያዩ የመንግስት አካላት ይህን ችግር ለማቋቋም የሚያስችል የጋራ አሰራር ዘዴ ለመፍጠር እንደሚረዳቸው ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ንግድና ምጣኔ ሀብት ነው ቀጣዩ። የኢትዮጵያን ምጣኔ ሀብት ይዞታ የዓለም የገንዘብ ድርጅት IMF ገመገመ። እድገቱ በ8.5 ተጠናክሮ ቀጥሏል ይላል። የመንግስቱ የዕዳ ክምችት በእጅጉ ማሻቀቡም ተዘግቧል። በኢትዮጵያ ምጣኔ ሀብት ከፍተኛ ሚና የነበራቸው የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ በአዲስ ሰው ተተክተዋል። አዲስ የተፈጠሩ የምጣኔ ሀብት የሚኒስቴር መስሪያ ቤቶችም አሉ ሲል ሄኖክ ዘማግዜር ለምሽቱ ቅንብሩ እንዲህ አዘጋጅቶታል።
ሰላም ጤና ይስጥልን፣ እንደምን አመሻችሁ የንግድና ምጣኔ ሀብት ዝግጅት ተከታታዮች። የሳምንቱን ዜናዎች አካተናል። የኢትዮጵያ መንግስት በምጣኔ ሀብት ዘርፉ በርካታ ለውጦችን አካሂዷል። ሰሞኑን በቅርጽ ደረጃ ከታዩ ለውጦች መካከል አዳዲስ መሪዎችና የሚኒስቴር መስሪያ ቤቶች መሾማቸውና መሰየማቸው ይገኝበታል። በኢትዮጵያ ምጣኔ ሀብት ከፍተኛ የሆነ ሚና ሲጫወቱ የቆዩት የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ከገንዘብና ኢኮኖሚ ልማት መስሪያ ቤቱ መሪነታቸው ተነስተው የጠቅላይ ሚኒስትሩ አማካሪ ሆነዋል። የተኳቸው ደግሞ አቶ አብዶላ አዚዝ ሞሐመድ ናቸው። አስቀድመው በኦሮሚያ ክልል ውስጥ በስፋት ያገለገሉ ናቸው። የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ሬድዋን ሁሴን የወጣቶችና ስፖርት ሚኒስትር ሆነው በአቶ ጌታቸው ረዳ ተተክተዋል። በሌሎች ምጣኔ ሀብትን የሚመለከቱ የውሃ መስኖና ኤነርጂ ሚኒስትሩ ደግሞ አቶ አለማየሁ ተገኑ ተተክተዋል። አዲሱ ሚኒስትር አቶ ሞቱማ በዳሳ ናቸው። አዲስ ከተመሰረቱ የሚኒስትር መስሪያ ቤቶች መካከል ደግሞ የመንግስት ድርጅቶች መስሪያ ቤት በማኒቱ ሀምቢሳ የሚመራ ይሆናል። የአካባቢ ጥበቃ፣ የእንስሳትና የአሳ ሀብት ልማት ሚኒስቴር፣ የደን ሀብትና የከባቢ አየር ለውጥ ሚኒስቴርም ይገኛሉ። በአጠቃላይ 26 የሚኒስትር መስሪያ ቤቶች ተቋቁመዋል። ለውጥ ተደርጎባቸው ከተደራጁ መስሪያ ቤቶች መካከል ደግሞ የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴር አቶ ሞቱማ በዳሳ የሚመሩት ይሆናል ማለት ነው። በሌላ ዜና የዓለም የገንዘብ ድርጅት IMF ባለፈው ሳምንት የኢትዮጵያ ዓመታዊ የምጣኔ ሀብት ይዞታ ግምገማውን ይፋ አድርጓል። የሀገሪቱ ምጣኔ ሀብት በዚህ በተያዘው የአውሮፓውያን የበጀት ዓመት በ8.7 ከመቶ ማደጉን አይኤምኤፍ አስታውቋል። ቁጥሩ የኢትዮጵያ መንግሥት ካስቀመጠው የእድገት ትንበያ በ1.1 ከመቶ ያነሰ ሆኗል። በሀገሪቱ የውጭ ብድር ክምችት በእጅጉ መጨመሩን ነው የዓለም አቀፉ የገንዘብ ተቋም የገለጸው። የኢትዮጵያ መንግሥት የጀመራቸውና የሚያከናውናቸው ሰፋፊ የመሠረተ ልማት ግንባታዎች ታዲያ ከሀገሪቱ አጠቃላይ ገቢ ጂዲፒ ጋር ሲነጻጸር የ7.5 ከመቶ ድርሻ እንዳለው ተገልጿል። መንግሥቱ ዋስትና የሰጠው ብድር መጠን ደግሞ በእጅጉ ማሻቀቡን ነው የገለጸው። ከአጠቃላይ ሀገራዊ ምርት ጂዲፒው ራሱ 1.2 ትሪሊዮን ዶላር ነው። ከዚያ 50 በመቶ የሆነ ከፍተኛ ድርሻ እንዳለው ነው አይኤምኤፍ ያስታወቀው። አይኤምኤፍ በተደጋጋሚ በኢትዮጵያ ምጣኔ ሀብት እድገት የግሉ ዘርፍ ተሳትፎ አነስተኛ መሆኑን በመግለጽ ሰፋፊ የመንግስት ድርጅቶች የገበያ ተወዳዳሪነትን በእኩል ደረጃ እንደማያስቀምጡና እንደሚጎዱ ሲያስገነዝብ ቆይቷል። በዚህ ዓመቱ የኢትዮጵያ የምጣኔ ሀብት ይዞታ ግምገማ እመርታ ከታየባቸው ዘርፎች ወይም አምዶች መካከል የውጭ ሀብት ፍሰትና የውጭ ብድር ይገኝበታል። በ50 ከመቶ ማደጉን ነው አይኤምኤፍ ያስረዳው። ከአጠቃላይ ሀገራዊ ሀብት ወይም ጂዲፒ ጋር ሲነጻጸር በአጠቃላይ የኢትዮጵያ ምጣኔ ሀብት እድገትን አስመልክቶ የአይኤምኤፍ መሪዎች ምስጋና አቅርበው ምጣኔ ሀብቱ የሀገር ውስጥና የውጭ ሀገር ለውጦችን ለመቋቋም ያለው ብቃት አነስተኛ መሆኑንም አሳስበዋል። የኢትዮጵያ መንግስት የፖሊሲ መሪዎች የተረጋጋና የግሉን ዘርፍ ተሳትፎ ያጠናከረ ምጣኔ ሀብት ለመገንባት እንዲሰሩም መክረዋል። መጪው የምጣኔ ሀብት እድገት ትንበያም ከ7.5 እስከ 8 ከመቶ እንደሆነ ነው የዓለሙ የገንዘብ ድርጅት ግምገማ የሚያመለክተው። ሆኖም የሀገሪቱ መንግስት በስፋት የሚያከናውኗቸው የመሠረተ ልማት ግንባታዎች በአግባቡ የተጤኑና የሕዝብና የሀገር ሀብትን በአግባቡ በጥቅም ላይ ማዋላቸው እንዲረጋገጥ ግልጽ የሆነ አሰራር ሊከተል ይገባዋል ሲሉ የኢትዮጵያ መንግስትን አሳስበዋል። በአይኤምኤፍ መረጃ መሰረት በዘንድሮ ዓመት ለውጡ የሚታየው በግንባታና በኢንዱስትሪ ዘርፎች መሆኑም ተሰምሮበታል። የኢትዮጵያ ኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ለቪኦኤ በቅርቡ የዘርፉን እድገት እንዲህ አስረድተዋል።
እርግጥ አሁንም ቢሆን የግብርና ልማት ያው የመሪነት ሚናውን ይይዛል። ዞሮ ዞሮ ግን ሄዶ ወደ ኢንዱስትሪ ማዕከል ያደረገ ነው የሚሆነው። ምክንያቱም በሚቀጥለው ሶስተኛ የእድገትና ትራንስፎርሜሽን ኢንዱስትሪ ጎልቶና የመሪነት ሚና ይዞ እንዲጫወት ለማለት ነው። ስለዚህ በማዕከል ትኩረት የሚኖረው እርግጥ ለግብርና ልማት የራሱን ትኩረት ቢኖረውም ኢንዱስትሪን በደገፈና የኢንዱስትሪ ግብአትን እስካመረተ እና እስከደገፈ ድረስ ነው። ስለዚህ በሂደት የኢንዱስትሪ ወይም ማኒፋክቸሪንግ ኢንዱስትሪ ጎልቶ እንዲወጣ በዚህ የእድገትና ትራንስፎርሜሽን ዘመን ሰፊ ስራ ይጠበቅብናል።
አይኤምኤፍ በኢትዮጵያ የምጣኔ ሀብት እድገት ዙሪያ የሚያወጣቸው መረጃዎች በተለይ የዓለሙ ድርጅት በኢትዮጵያ መረጃ የመሰብሰብ ብቃት ስለሌለው መንግስቱ የሚያወጣቸውን የምጣኔ ሀብት አሃዞች በማስመርኮዝ የሚወጣ በመሆኑ በአገሪቱ ያለውን ሁኔታ በስፋት አያሳይም ሲሉ የምጣኔ ሀብት እድገት ዘገባዎቹን የሚተቹ የምጣኔ ሀብት ባለሙያዎች ሲያስረዱ ቆይተዋል። የዓለም የገንዘብ ድርጅት በምጣኔ ሀብት ዙሪያ ያወጣውን ዘገባ አስመልክቶ ተከታይ ዘገባዎች ይኖሩናል። የድርጅቱን ባለስልጣናት እንዲሁም የምጣኔ ሀብት ባለሙያዎችን አካተን እንመለሳለን።
ሄኖክ ሰማእግዜርን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን የመጨረሻው የሳምንቱ ቅንብር ዲሞክራሲ በተግባር። ዲሞክራሲ በተግባር ዲሞክራሲ በተግባር ነው ዝግጅቱ። አድማጮች፣ የቴክኒክ እክል ገጥሞናል። መግቢያውን ላስተዋውቅ። ቢቢሲ ዓለም አቀፉ የብሪታንያ ራዲዮ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛ በኢትዮጵያ የፌዴራሉ አንደኛው ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ባለፈው ሳምንት በቀረበ ፕሮግራም ተገልጧል። እስካሁን ወደ 35,000 ፊርማ መሰባሰቡንና በቅርቡም አብዛኞቹ የኢትዮጵያ ኮሌጆችና ዩኒቨርሲቲዎች ሲከፈቱ ቁጥሩ ይበልጥ ይጨምራል ብለው እንደሚጠብቁም ፊርማውን የሚያሰባስቡት ኢትዮጵያውያን ተናግረዋል። በፊርማ ማሰባሰቡ ዘመቻ መጀመር ዙሪያና ሌሎች ጉዳዮች አስተባባሪውን ዶክተር ብርሃነ መስቀል አበበሰኝን ሰለሞን ክፍሌ ባለፈው ሳምንት ያወያየበት ፕሮግራም ሁለተኛ ክፍል ነው የሚቀርበው ነው።
ኦሮሚኛ የኢትዮጵያ ፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅን ያለ ነው። ከአማርኛ ጎን ለጎን ኦሮሚኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። ሁለተኛ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮሚኛን የመማር ግዴታም ምንም ነገር የለበትም። በልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበትና ምናልባትም ከኦሮሚኛም በተጨማሪ አስፈላጊ ሆኖ ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን።
አማርኛ የኢትዮጵያ አገር በቀል ፊደልና አብዛኛው የኢትዮጵያ ታሪክ የተጻፈበት ነው። ቁቤ ደግሞ ኢትዮጵያዊም አፍሪካዊም አይደለም ላቲን ነው። እንዲያውም ይሄ ቁቤ አስቸጋሪ ሆኖባቸው በግዙ ፊደል የሚጠቀሙ አሉ። ብዙ ዘመናት የተሰራበትን አማርኛ በቁቤ ለመለወጥ ከባድ አይሆንም ወይ የሚሉ አሉ። ለዚህ ያለው መልስ
ይሄ ቀላል መልስ ነው። ከዛሬ 25 በፊት 25 አመት በፊት የተመለሰ ጥያቄም ነው። መንግስት ራሱ መልሶት ስራ ላይ የዋለ ነው። ለኦሮምኛ ለመጻፍም ለማንበብም ለመናገርም ሀሳብ በዚያ ለመግለጽም ከአማርኛው የሳባ ፊደል በአርመናዊው ውስጥ የተቀረጸው የአማርኛ ፊደል ለኦሮምኛን ለመጻፍ ስለማያመች በጥናት ተደግፎ የተደረሰበት መደምደሚያ ነው። ስለዚህ ያኛው ላይ የነበረው ውይይት ያለቀና ድሮ የተቋጨ ነው። ላቲንም ሆነ አማርኛ ኢትዮጵያ ውስጥ አይደለም የተፈለሰ። አማርኛ ግብጽ ነው ፊደሉ የተቀረጸው። ላቲን ደግሞ የአውሮፓ ምንጭ ያለው ቋንቋ ነው። ስለዚህ ፊደሎቹ ለምን አማርኛ ተናጋሪ አማርኛን ተጠቀመ፣ ኦሮምኛ ተናጋሪ ለምን ላቲንን ተጠቀመ፣ ወይም ደግሞ ሳውዲ አረቢያና እስራኤል የተፈጠሩትን የክርስትናና የእስልምናን ሃይማኖቶች ለምን ኢትዮጵያዊ ይከተለዋል ብለን መጠየቅ እና የነገሮች ምንጭ ጋር ከሄድን ነገሩ አስቸጋሪ ነው የሚሆነው። ግን ወደ ዋናው ቁም ነገር እንመለስና
አዎ፣ ሌላ ጥያቄ ላንሳለሁ ይህን በተመለከተ።
እሺ፣
ታዲያ አማርኛና ኦሮሚፋን ፍትሃዊ በሆነ ሁኔታ አወዳድሮ የሀገሪቱ ዋና ቋንቋ ለማድረግ የሚቻለው እንዴት ነው ይላሉ።
ሁለቱ ቋንቋዎች ለኢትዮጵያ እጅግ በጣም አስፈላጊ ናቸው። ፊ አማርኛን ተናጋሪ ህዝብ አለ። የዚያ ህዝብ መብት መከበር መጠበቅ አለበት። ሰፊ የኦሮምኛ ቋንቋ ተናጋሪ አለ። የዚያ ህዝብ መብት መከበር መጠበቅ አለበት። እነኚህ ሁለት ህዝቦች የኢትዮጵያ የማዕዘን ድንጋዮች ናቸው። ያለ ሁለቱ አብሮ መስራት ኢትዮጵያ ልትቀጥል አትችልም። ስለዚህ በሁለቱ መካከል ትስስርና መደጋገፉ እንዲቀጥል እርምጃዎች መወሰድ አለባቸው። አንደኛው ከሚወሰዱት እርምጃዎች ውስጥ አንዱ በተወሰኑ የፖለቲካ ክልሎች ውስጥ የፖለቲካ አስተሳሰብ ባላቸው ቡድኖች ውስጥ የኦሮሞን ህዝብ እንደ ጭራቅ የማስፈራራት አባ ባህሬ የሚባለው ሞኖክሴ ከጻፈው በ15ኛው ክፍለ ዘመን ከጻፈው መጽሐፍ በመነሳት ኦሮሞ ህዝብን እንዲፈራ እንደ ጭራቅ እንዲታይ የሚያደርግና እስካሁን የዘለቀ በትምህርት ቤቶችና በቤተ ክህነትም ውስጥ ያለ አመለካከት፣ በፖለቲካ አስተሳሰቦች ውስጥ ያለ አመለካከት አለ። ይሄ በሰፊው የአማርኛ ተናጋሪ ህዝብ ሼር የሚደረግ አይደለም። ግን ያ ችግር የኦሮሞ ጥያቄ በተነሳ ቁጥር ማስፈራሪያ አድርጎ የሚታይበት ሁኔታ አለ። ሁለተኛ የኦሮሞ ጥያቄ በተነሳ ቁጥር የኦሮሞ የቋንቋ ጥያቄ የሚያንሳ፣ የመብት የሰብአዊ መብት ጥያቄ የሚያንሳ፣ እነኝን ጥያቄዎች የሚያነሳው ለመገንጠል ቅድመ ሁኔታ ነው፣ መንገድ ማመቻቻ ነው እያሉ ህዝብ መካከል ልዩነትንና ስጋትን ቴንሽን በመፍጠር ላይ ይሄንን ፍርሃት ፊድ እየተደራረገ የሚኖር ሶሳይቲ በመካከላችን ክሬት እየተደረገ ነው። በኦሮሞም ሆነ በአማራ ውስጥ ያሉ ጽንፈኛ ቡድኖች የአማራንም ሆነ የኦሮሞን ህዝብ አይወክሉም። አማራ ውስጥ አንድነትን ኮምፕሊት ዩኒቲ ዩኒተሪ ስቴት መኖር አለበት ብሎ የፖለቲካ አመለካከት ያለውን ያህል ሁሉ በኦሮሞም ውስጥ ዩኒተሪ አመለካከት ያላቸው ኦሮሞዎች አሉ። በአማራ ውስጥ ፌዴራል አደረጃጀት ያስፈልጋል ብለው የሚያምኑት እንዳሉ ሁሉ በኦሮሞም ውስጥ ፌዴራል አደረጃጀት ያስፈልጋል ብለው የሚያምኑ የፖለቲካ ቡድኖች አሉ። በአማራ ውስጥ አማራ መገንጠል አለበት ብሎ የሚያምኑ ቡድኖች እንዳሉ ሁሉ በኦሮሞም ውስጥ ኦሮሞ መገንጠል አለበት ብለው የሚያምኑ የፖለቲካ አስተሳሰብ ያላቸው ቡድኖችና ግለሰቦች ሊኖሩ ይችላሉ። እነኚህ መኖርም መብታቸው ነው። ህግና ክብረውስ ከተደራጁ ሐሳባቸውን ለህዝብ አቅርበው ህዝብ እስከደገፋቸው ድረስ እኛ እዛ ላይ ችግር የለንም። ነገር ግን የነኚህን ቡድኖች የአማራውን የፖለቲካ ድርጅቶች አስተሳሰብ ለአማራ መስጠቱ ተገቢ እንዳልሆነ ሁሉ የትግሬ የፖለቲካ ድርጅቶችን ለትግራይ ህዝብ መስጠቱ ተገቢ እንዳልሆነ ሁሉ የኦሮሞ የፖለቲካ ድርጅቶችን አስተሳሰብ መላ ኦሮሞን ህዝብ በዚያ ዲፋይን አድርጎ የቋንቋ ጥያቄውን በኢትዮጵያ ውስጥ ኢንክሉሲቭ ጋቨርንመንት ይኖር፣ ሪፕሬዘንታቲቭ ጋቨርንመንት ይኖር፣ መፍትሄ ይከበር፣ እኔ አገልግሎት በቋንቋዬ ላግኝ፣ ልቀጠር፣ ሃይማኖት ተቋማት በእኔ ቋንቋ ያገልግሉኝ፣ በእኔ ልጆች ያገልግሉኝ ማለት የመገንጠል የቅድመ ሁኔታ አስመስሎ የሚያቀርበው ያ አይነት አስተሳሰብን እንደናንተ ያለው የሚዲያ ተቋም በዚህ ጉዳይ ላይ በማወያየት ይሄንን ህዝብ ኤጁኬት ማድረግም እንደገና ደግሞ እንደዚህ ጽንፈኛ ራይት ዊንግም ሆኑ ሌፍት ዊንግ ጽንፈኛ ግሩፖች ህዝብን እንደ ዲፋይን እንደማያደርጉ ማስገንዘብ መቻል አለብን። ኩኩክላን የአሜሪካንን ነጭ ህዝብ ሁሉ እንደማይወክሉ ሁሉ እንደዛው መታየት ያለበት ሁኔታ አለ ማለት ነው። ጽንፈኛ የአማራ ድርጅቶች አማራን ዲፋይን አያደርጉም፣ የኦሮሞም የትግሬም የሌላውም እንደዛው።
ዶክተር ብርሃነ መስቀል እስካሁን ድረስ መጨረሻ ላይ ላነሳው ጥያቄ መልስ መስጠት አልጀመሩም። ምን አይነት ውድድር ነው መካሄድ ያለበት ነው የሚሉት? አማርኛና ኦሮሚፋን ፍትሐዊ በሆነ ሁኔታ አወዳድሮ የሀገሪቱ ዋና ቋንቋ ለማድረግ የሚቻለው እንዴት ነው ነው ያልኩት።
ሁለቱ ቋንቋዎች መወዳደር የለባቸውም። ሁለቱም ቋንቋዎች የሚደርሱት ሰፊ ህዝብ አላቸው። እዛ ላይ የመለስኩኝ ስለመሰለኝ ነው። ስለዚህ ሁለቱም ቋንቋዎች ጎን ለጎን የኢትዮጵያ የስራ ቋንቋ፣ የፌዴራል መንግስቱ የስራ ቋንቋ እንዲሆኑ፣ በክልላቸው ደግሞ በአማራ ክልል አማርኛ፣ በኦሮሞ ክልል ኦሮምኛ፣ በጋራ ደግሞ የምንጠቀምበትን የፌዴራል መንግስት መቀመጫ የሆነችው አዲስ አበባንና የፌዴራል መንግስቱን መዋቅር በተመለከተ ግን እዛ ውስጥ ያለው የሰው ስብጥርም ሆነ ቋንቋ ስብጥሩ ኢትዮጵያን እንዲመስል ኢትዮጵያን ባይሊንጓል የማድረግ ጥያቄ ነው እንጂ አማርኛንና ኦሮምኛን አወዳድሮ አንዱን የመሾም አንዱን የመሻር ጥያቄ አይደለም ጥያቄው።
መልሱን አግኝቻለሁ። ዶክተር ብርሃነ መስቀል፣ እርስዎ አሁን የት ነው እየሰሩ ያሉት? የሚኖሩትስ?
እኔ በሜሪላንድ ክፍለ ግዛት በሜሪላንድ ስቴት ነው የምኖረው። የህግ ባለሙያ ነኝ። ህግ ነው ፕራክቲስ እያደረኩኝ ያለሁት።
ዶክተር ብርሃነ መስቀል አበበ ሰኚ፣ ለጊዜው በጣም አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ በዚህ ፕሮግራም ላይ ስለጋበዙኝ።
አድማጮች፣ ስርጭታችንን በዚሁ መገባደዱ ነው። ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን በ1922ና 25 ሜትር ባንዶች እንገናኛለን። በቀሩን ጥቂት ደቂቃዎች ታዲያ ከሰሞንኛው ምርጥ ዜማዎች አንዱን ልጋብዛችሁ። ጥቁር አንበሳ አብዱ ኪያር ነው። እንሆ
This program has come to you from the Voice of America, Washington.